ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 10 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 10 ቀን 442 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ኮሎኔሉ ገና ከስልጣን ሲወጣ ጀምረን ለለውጥ ሳይሆን ትግልን ሊያፍን ሊያደናቅፍ የወያኔን ህግና ስርዓት ሊያስቀጥል በውጭ ኃይሎች የተመረጠና የተደገፈ መሆኑን አንዳች መታከት አሳስበናል። ፖለቲካው በአብዛኛው በአጭበርባሪዎች ተይዞና ሚዲያውም መረለንቆ የመንጋ ጫጫታ ነግሶ የሐሰት ነቢያትና ዘረኞች ከሃዲዎች መድረክ ያዙ። የብዙ ንጹሃን ህይወት በከንቱ ተቀጠፈ። ሹሞቹ የራሳቸውን ጎጥ የበላይነት ይበልጥ እየገነቡ ሄዱ እንጂ ለእልቂቱ ቆብም አልሰጡትም። መራራ ተመክሮን አጉል ተስፋ አይፍቀውም በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ በቅድሚያ እናሰማለን። በማከታተልም ከሀቀኛ የትግል መስመር እንዳንስትና የሀገራችንን አንድነት ጠብቀን በህብረት ትግል እንቀጥል ዘንድ ያስተላለፍናቸው ማሳሰቢያዎች አሁንም የሰሚ ያለ ይላሉና እንደገና እናቀርባቸዋለን። በዚህም ክፍል አንድ ፕሮግራማችን ይተመቀቃል። በቅድሚያ ዜና።
በአዲስ አበባ ባለፉት 6 ወራት ብቻ 56 ጨቅላ ህፃናት መንገድ ላይ ተጥለው የተገኙ መሆናቸውን የአዲስ አበባ ፖሊስ ኮሚሽን ለዜና ተቋሞች ከሰጠው መረጃ ለማወቅ ተችሏል። እነዚህ ህፃናት በእናቶቻቸው በየጥጋ ጥጉ ተጥለው የተገኙ መሆናቸውን ፖሊስ የገለጸ ሲሆን የጣሏቸውን እናቶች ለመያዝ እንዳልተቻለ ማስታወቋል። ተጥለው የተገኙት ህፃናት ማሳደጊያ ተቋማት የተረከቧቸው መሆኑ ቢነገርም ችግሩ ግን በዚሁ የማያበቃ በመሆኑ በጽኑ ሊታሰብበት ይገባል የሚሉ በርካታ ናቸው። እናቶች አመጣው የወለዷቸውን ልጆች ጨክነው ለመጣል ያስገደዳቸው በከፍተኛ የኑሮ ችግር ውስጥ በመውደቃቸው ሲሆን ይህን ችግር ለማቃለል ተግባራዊ እንቅስቃሴ ካልተደረገ ችግሩ እየተባባሰ ሊሄድ እንደሚችል ግልጽ ነው ተብሏል። ከጥቂት ጊዜ ወዲህ አዲስ አበባን ጨምሮ በተለያዩ ሀገሮች ከተሞች የእሳት አደጋዎች እየደረሱ መሆኑ በተደጋጋሚ ሲዘገብ የቆየ ሲሆን አደጋዎቹ የተቀነባበረ ያሸባሪው ጥቃት ሊሆን እንደሚችል ጥርጣሬ ሲቀርብ ቆየቱ ይታወቃል። ማክሰኞ የካቲት 9 ቀን ለረቡዕ አጥቢያ ከሌሊቱ 10 ሰዓት ላይ በሐዋሳ ከተማ አስተዳደር በመሃል ከተማ በተለምዶ በተሰብ መምሪያ ተብሎ በሚጠራ አካባቢ የተከሰተው የሳት ቃጠሎ በንብረት ላይ ጉዳት ማድረሱን ታውቋል። እሳቱ መጠነ ሰፊ ስለነበረ ለማጥፋት ከ3 ሰዓት በላይ የፈጀ ሲሆን በንብረት ላይ እንጂ በሰው ላይ ጉዳት አላደረሰም ተብሏል። ባደጋው ሜሪ ጆይ የተባለው የአረጋውያን ማዕከል ሙሉ በሙሉ ሲቃጠል 5 ቆች፣ 5 ባጃጅ እና 5 ዶልፊን ተሽከርካሪዎች መቃጠላቸውንም የአካባቢው ባለስልጣናት ገልጸዋል። በኢትዮጵያ በኮሮና ቫይረስ የሚመቱት እንዲሁም የጽኑ ታማሚዎች ሰዎች ቁጥር እየጨመረ መሆኑ እየተነገረ ነው። የጤና ሚኒስቴር መግለጫ በየቀኑ በሚያወጣቸው መግለጫዎች መሰረት እንኳን በየካቲት 7፣ የካቲት 8 እና የካቲት 9 ቀናት የሞቱ ሰዎች ቁጥር 49 መድረሱን ተዘግቧል። የጽኑ ታማሚዎች ቁጥር ወደ 308 የደረሰ መሆኑን የመተንፈሻ መሳሪያ ወረፋ የሚጠብቁ ሰዎች ቁጥርም በርካታ መሆናቸው ተነግሯል። ከጤና ሚኒስቴር ወቀት ውጪ በበሽታ የሚሞቱና የሚሰቃዩ ሰዎች ቁጥር ግምትም ከፍተኛ ነው ተብሏል። ለረጅም ጊዜ ድምጹ ጠፍቶ የነበረውና በአንድ ወቅትም በጦርነቱ ውስጥ ሞቷል እየተባለ ሲነገርበት የቆየው የወያኔው ሹም ጌታቸው ረዳ ማክሰኞ የካቲት 9 ቀን በውጭ አገር ለሚገኘው የትግራይ ሚዲያ ሃውስ በድምጽ ቃለ ምልልስ የሰጠ መሆኑና በርካታ ጉዳዮች ማንሳቱን ታውቋል። ጌታቸው ረዳ በቃለ ምልልሱ ጦርነቱ አልቋል የሚባለው ምኞት መሆኑን አሁንም እየተዋጉ መሆናቸውን በቅርብ ጊዜ ውስጥ ወደ መልሶ ማጥቃት እንደሚሸጋገሩ ገልጿል። የትግራይን ህልውና ለማስከተል ወጣቱ ከዳስ ከዳር እየተነቃነቀ ስለሆነ በአጭር ጊዜ ውስጥ ድል እንቀዳጃለን ካለ በኋላ በአሁኑ ሰዓት የምናደርገው እንቅስቃሴ መሬት የማስጠቀቅ ብቻ ሳይሆን ህልውናችንን ለማስከበር ነው ብሏል። በትግራይ የሚዋጋው የሻዕቢያ ሰራዊትና ጀነራሎች ብቻ እንደሆኑ ገልጾ እነሱም በተለያዩ የዘፊያና የግድያ ተግባር ላይ ተሰማርተዋል ብሏል። ኢትዮጵያ መከጠል አለባት ከሚሉት መካከል አንዱ ነኝ የሚለው ጌታቸው ረዳ በአሁኑ ሰዓት ትግራይን ነጥሎ ከጠላት መንግስት ጋር ተባብሮ ትግራይን ለማዘረፍ፣ ትግራይን ለማንበርከክ፣ በትግራይ መሰረተ ልማትን ለማውደም የአማራ ኤሊት ግዛቴ ናቸው የሚላቸውን መሬቶች ለማስመለስ እንቅስቃሴ በሚደረግበት ሁኔታ እኔ አደባባይ ላይ ወጥቼ አገሬ ኢትዮጵያ ናት የሚል ቋንቋ መናገር የምችልበት ሁኔታ ላይ አይደለሁም በማለት ለቀረበለት ጥያቄ መልስ ሰጥቷል። የቦታ የትግራይ ተወላጆች እየተነጠለ ከኢትዮጵያ ጋር መከጠልና ለመከጠል አስመልክቶ የሚወስኑ ህዝቡ ነው ካለ በኋላ በአሁኑ ሰዓት ዋናው ግዳጃችን ትግራይ ከወራሪዎች ነጻ የምትወጣበትን ሁኔታ ማመቻቸት ነው ብሏል። ከዓለም አቀፉ ማህበረሰብ ጋር ያለ ምንም ግንኙነት በምንፈልገው ደረጃ እየተገናኘን ባይሆንም በደጋፊዎቻችን በኩል ከምንሰማው የበርካታ ዓለም አቀፍ መንግስታትና ድርጅቶች ድጋፍ እንዳለን እናውቃለን በማለት ከተናገረ በኋላ የትግራይ ድል የሚወስነው በውጭ መንግስታት ሳይሆን በእኛ ትግል በመሆኑ ይህን ለማሳካት ወጣቱ ወደ ትግል እየጎረፈ ነው ብሏል። ጌታቸው ረዳና መሰሎቹ በተደጋጋሚ ለደጋፊዎቹ ጆሮ የሚጥም የእብሪትና የውሸት ፕሮፓጋንዳ ሲረጩ የቆዩ መሆናቸው የሚታወቅ ሲሆን ይህም ከዚህ እንደማይለይ ብዙዎቹ ይናገራሉ። ይህ በዚህ እንዳለ የትግራይ ጊዜያዊ አስተዳደር ማክሰኞ ባስተላለፈው መግለጫ የተበተኑ የወያኔ ኃይሎች በመንደሮችና በከተሞች ውስጥ ተበትነው የህዝቡ ሰላም በማናጋት ወደ ሌላ ቀውስ ውስጥ እንዲገባ እያደረጉ ነው ካለ በኋላ ሊወሰድ በሚችለው እርምጃ ህዝቡ እንዳይጎዳ የጥፋት ኃይሎችን አሳልፎ እንዲሰጥ ወይም ራሱን ከነዚህ ኃይሎች እንዲያርቅ አሳስቧል። ጊዜያዊ አስተዳደሩ በበኩሉ የጸጥታን ለማስፈር የወደሙ መሰረተ ልማቶችን መልሶ ለመገንባትና የህዝቡን መብቶች ለማስከበር እየሰራ መሆኑን ገልጾ ህዝቡ እንዲደግፈው ጥሪ አቅርቧል። በተያያዘ ዜና የሰብአዊ መብት ኮሚሽን በሰጠው መግለጫ ከጦርነቱ በኋላ የትግራይ አካባቢ ጤና ቢሮ ለማሰባሰብ የቻለው የሰው ኃይል ከጠቅላላ 20% ብቻ መሆኑን ገልጿል። በአካባቢው ካሉ የጤና ተቋማት መካከል ስራ የጀመሩት ከ30% እንደማይበልጡም ተነግሯል። በትግራይ በሰባት ዞኖች ስር ባሉ 90 ወረዳዎች ውስጥ የሚገኙ የጤና ሰራተኞች ከጊዜያዊ አስተዳደር ጋር በአስቸኳይ ግንኙነት ፈጥረው ስራ ካልጀመሩ ከፍተኛ ችግር ሊፈጠር እንደሚችል ኮሚሽኑ አሳስቧል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ቢመጣ መከራ ህይወት ካንቻገልት ኑሪልኛ ደራ Thank you.
ከጥንት ጀምሮ የምናውቀው ነው ምናልባት በጣም ወጣቶችና በውጭ ሀገር ያደጉ ይቀበሉት ካልሆነ መራራ ተመክሮን ከመቀስበት ወይም በተአምር ባዶና አጉል ተስፋ ይፈቀውም አጼ ኃይለ ሥላሴ ኋላቀር ሆኖ የተገኘውን ሥርዓታቸውን ብዙሃኑ የተበደሉበትን አገዛዛቸውን የፍጹም ሥልጣን ባለቤት ሆነው ዴሞክራሲና መብት መርገጣቸውን በተመለከተ ለውጥ እንዲያደርጉ ባያሌው ቢመከሩ ጆሮ ዳባ ልበስ መለው መቆየታቸውን ቢታወስ ነው እንቢሲሉም መፈንቅለ መንግስቶች ተሞክረውባቸው ብዙ ህይወትም ጠፍቷል። በመሆኑም የህዝብ ተመክሮ በአመጽና በትግል ካልሆነ አጼው ለልጃቸው እንኳን ስልጣን ሊያሳፍልፉ ፈቃደኛ አለመሆናቸው ነው። አብዮቱን በራሳቸው ላይ አምጥተው ወደቁ። የደርጉ አርመኔ ቁንጮም ቢሆን ለውጥ ያደርግ ዘንድ ብዙ ተሞክሮ ምላሹ አፈናና ግድያ በመሆኑ በኃይል መውደቁ የግድ ሆነ። ግንቦት ሊፈረጥጥ ህዳር ወር ሮማ ጣሊያን በሚስጥር አግኝቶ ቀርቦለት የነበረን የመውጫ እና ኢትዮጵያን ከገንጣዮች የማዳን መንገድ ጭራሽ አልወስድም ብሎ በክተት አዋጁ በመጽፋት በመጨረሻም አገራችንን ለገንጣዮችና ለወያኔ አጋልጦና አሳልፎ ሰጥቶ ወደ ዚምባብዌ ፈርጥቷል። መለስ ዜናዊና ወያኔም ቢሆኑ እርቅና ድርድርን እንደ ሽንፈት ቆጥረው ብዙ ጊዜ የተፈለገውን የሰላም አማራጭ አሻፈረኝ በማለታቸው ለውጥ ያመጣሉ በሚል አጉል ተስፋ ህዝብ ሳይደናገር ታግሎ እነሆ ለውድቀት አድርሷቸዋል። ለውጥ ፈላጊ ዴሞክራሲያዊ ነው ማለት አለመሆኑን ማወቅ ይገባል። ስንቱን በመቋቋል ሊያስከትሉ የሚሹ ክፍሎች በመሰረቱ ሥርዓቱን ሊቀይሩም ተነስተዋል ማለትም አይደለም። ዴሞክራሲያዊ ሥርዓትን ሊያሳፍኑ ፈላጊዎች ናቸው ማለትም አይደለም። እይታችንን ወደ ጎረቤቶች ስንወስድ የሳውዲ አረቢያን አልጋ ወራሽ መጥቀስ እንችላለን። ግለሰቡ የምዕራቦች ወዳጅ በመሆኑ ልክ እንደኛው ሹም ለውጥ አምጪ ብለው ቢያወድሱትም ሴቶች ሲኒማ ይግቡ መኪና ይንዱ ብሎ ደነገገ ቢባልም ፍጹም ስልጣንን የያዘ ጨካኝ የዘውድ ሥርዓት እየመራ ያለ መሆኑ ሊደበቅ አልቻለም። በሳውዲ አረቢያ ቀጥሎ ያለው አገዛዝ ኋላ ቀርና አረመኔያዊ ተስፋፊ ወሃቢስትና ጸረ ህዝብ የመንን ሊያጠፋ ግፍ ፈጻሚ ዘረኛም ነው። የሳውዲ ለዘብተኛ ተቃዋሚ ጋዜጠኛ ካሾጊ በኢስታንቡል ከተማ ቱርክ ሀገር በሚገኝ በሳውዲ ኤምባሲ ታፍኖና በጭካኔ ተቆራርጦ መገደሉ ፋልጋ ወራሹ ትዕዛዝ የሚረሳ አይደለም። ስለዚህ ወደ ኢትዮጵያ መለስ ብለን ስናጤን ለውጥ አምጪ የተባሉት ሽሞች በምንም ፍረጃ ዴሞክራሲያዊ ሥርዓትን ለማስፈን የተነሱ ናቸው ማለት አይቻልም። እስካሁን የወሰዱት እርምጃ ሁሉ መሰረታዊ ለውጥና ዴሞክራሲያዊ ሳይሆን በስልጣን የሚያስቀጥላቸው ነው። የህዝብን ጥያቄ ሊመልሱ እንደተነሱ አስመሰሉ እንጂ አልመለሱም። ለውጥ አምጪውን ትግል አደናቅፈው ጨቋኝ ሥርዓትን በዋናው ይዘቱና ዘረኝነት ሊያደኑ ተነሱ እንጂ የሽግግርና ህዝባዊ መንግስት ምስረታ ጎዳናን አንድ ብለው እንኳን ተያያዙትም። ይህን በግልጽ አይተን ወደ ምጸት ከመግባታችን በፊት 27 ዓመታት የወያኔ የጦራቸውና የስለላ ተቋማቸው እንዲሁም የኦህዴዳቸው ተለጣፊ ቡድን መሪ የሆነ ከመቀስበት ለውጥ አምጪ ሊሆን አይቻለውም ብለን ማስጠንቀቂያ ደወል አሰምተን ነበር። ለአሜሪካ የተንበረከከውን አገዛዝ ከውድቀት ለማዳን ሲሉ አሜሪካና አረቦች የመረጡልን ሹም ነው ብለንም ነበር። ግን መድረኩ በንዑስ ከበርቴዎችና የባዕድ ቅጥረኞች መንጋ ተይዞ ሹሙን በስፋት በማሻሻጣቸው የማይሆነው ሲሆን የታየው በስቶ ሹሙ እንደ ሙሴ ነው ሲሉንም ተደምጠው ፖለቲካውን በሃይማኖት ስብከት ቅጣምባሩን ስቶ ወርቁም ሚዛኑም ጠፍቶብን ባጉል ተስፋ በባዶ ተስፋ የውያኔን 28 ዓመት መራራ ተመክሯሽ ቀንጥረንጥረን የዚህ ስራት አራማጆች ለውጥ ሊያመጡልን ነው በሚል አራምባና ቆቦስን ረግጥ እነሆ ታየን። ይብላኝ ሁሌም ለሚሞኝ ሰው መከራን በራሱ ላይ ያበዛልና ሁድ አምላኮችና መቼም የማይነቁት አሁንም ሹሙን እያሞገሱ ፍርፋሪ ስልጣን ፍርፋሪ መብትና የይስቡላ ለውጥን እየጠበቁ ናቸው። በምዕራባውያን መሪነት ለሹሙ የሚደነቁለት እርምጃዎች ሁሉ ከንቱ ሊባሉም የሚችሉ ናቸው። ከታገልንለት መሰረታዊ ለውጥ አንጻር ለይስሙላና ወሬ ፍጆታ የተወሰኑ የፖለቲካ እስረኞች ሲፈቱ አብዛኛዎቹ አሁንም በእስር ላይ ናቸው። ደብዛቸውም እንደጠፋ ነው። የአማራው ህዝብና ሌሎች እየተፈናቀሉ መሬታቸውን እየተቀሙ እየተፈጁ ናቸው። የተባበሩት መንግስታት የሰብአዊ መብት ኃላፊ አዲስ አበባ ተጉዛ ደርግንም መለስንም ያገለገለች ሴት ፕሬዝዳንት ተብላ መሾሟን አደነቀች እንጂ የሹሙን ዘረኝነት የአፋር የአማራና የሌሎች ህዝቦች መፈጀታቸው ሰብአዊ መብት አሁንም ተረግጦ መቀጠሉ የፖለቲካ እስረኞች አሁንም በሽዎች ታስረው እንዳሉና ጸረ ህዝብ ህጎች ህገ መንግስት ተብየው ጭምር አለመሻራቸው ላይ ምንም ትንፍሽ አላለችም። ሰፊ የማሻሻጥ ፕሮፓጋንዳ በምዕራቦች ታጅቦ መለፈፉ ሀቅ ሲሆን ብዙዎችን አላደናገረም ማለት ደግሞ ከቶም አይቻልም። ለሚሊዮኖች ኢትዮጵያውያን ጥቅም የመጡ ሹሞችና ለውጥም ሳይሆን ለሻቢያና ለባዳና ምጭ ሹሞች ናቸው ዛሬ በስልጣን ያሉት። ሳይውል ሳያደር ደግሞ ከወያኔ ያልተናነሱ ቀደምስ ወያኔ ያልነበሩም ብሔረተኞች መሆናቸውን አስመስክረዋል። ታከለ ኡማን በአዲስ አበባ ላይ ያስቀመጠው ሹም ድሬዳዋ 100% የኦሮሞናት ሰልፍን ያሳዩት ሁሉ የሹሙ ድጋፍ እንዳላቸው በበቂ ያሳይቶናል። ሹሙ ኢህአዴግን ሊያስቀጥል መምጣቱን የክልልና ዘረኝነትም ደጋፊ መሆኑን ቢናገርም ተስፋን መጋለብ ፈላጊው ክፍል ኢትዮጵያዊነት ሱስ ነው ብለውናል በሚል ባዶ ቃልን ይዞ ሲጓዝ መርጦ እንደነበርም አይተናል። ለውጥ በርግጥ አለ። በወያኔ ኢህአዴግ የነበረው የትግራይ በላይነት አሁንም ደብዛው ቢኖርም በኦሮሞ ኦህዴድ የበላይነት ሊተካ ስራው ተጀምሯል። ሹመቱ ጦፋል፣ መስፋፋትንም ተያይዘውታል። ሹሙ እንደ ሩዋንዳው ካጋሜ በርካታ ሴቶችን ሚኒስትር ብሎ ሾሟል። ታዲያ ምን ይሁን? የሴቶች መብት መረገጡ ሆነ ስልጣን በሹሞቹ እጅ ብቻ መሆኗ አልቀረም። ህዝባዊ ስርዓት እውን አልሆነም። የሽግግር ሂደትን ወግድ ብለዋል። ህዝባዊ ዴሞክራሲና የኢትዮጵያን አንድነት እንደማይፈልጉ ግልጽ አድርገዋል። የሹሙ የክብር እንግዶች ወንጀለኞችና ገንጣዮች ናቸው። ከነሱ ሲጋጭ ሊታረቅ ሽማግሌ ሲልክ ወደ ጎንደርና ሌሎች ቦታዎች ግን ጦሩን እየላከ ፍጅትን ነው የሚያቀርበው። አማራና ክርስቲያንን በሚንጫ ማረድ ነው ያለን የየመን ተወላጅ የኦህዴድ አባል አዲስ አበባንም ልንቆጣጠር ዝግጅት ጨርሰናል ብሎ ቢነነፋም ማንም የሚገስጸው እንዳላገኘ ታዝበናል። ሹሞቹ በራሳቸው የሰየሟቸውና የይስሙላ ፓርላማውም ያልመከረባቸው የኮሚቴው አባላት ምንነታቸው ሲመረመር ሹሞቹ በኢትዮጵያ ህዝብ ላይ መቀለድ ቀጥለዋል የሚያስብል ነው። ሹሙ በይፋ ሚስቱን ሲያቀፍ ሲስም ፎቶዎች ለጥፈው ሴቶች አለፈላቸው ሊሉንም ደፍረዋል። በፓስተሮች ልመና መታረቃቸውን ብናውቅም ታዲያ ሚስቱን ቢወድ የሴቶችን መብት አከበረ ማለት ነውን? መንግስት ውስጥ እስከዛሬ ከውባንቺ ጋር ይኖር አይደል? የደሃውን ልጆች በሺ ሲያርድስ ልጆቹን ለትምህርት አብቅቶ አልታየምን? ዋና ዋና ጥያቄዎችን የሚያዘናጉ ጉዳዮች ይደቀኑብናል። ታዲያ ምን ይጠበስ ብለን ወደ ዋናው ጉዳዮች ስንመለስ ህዝብ የስልጣን ባለቤት የሀገሩ ባለቤት ወሳኝና አዛዥ ባለመብት አለመሆኑን ነው ጫና ቅድሚያ መስጠት ያለብን። የሽግግር ሂደትና መንግስት አሁኑኑ ወያኔ ኢህአዴግ ይውደም። መሰረታዊ ጥያቄዎቻችንን አንነሳ። ህዝብ የታገለው የሀገሩና የመብት ባለቤት ለመሆን እንጂ ወያኔ ኢህአዴግን ወይም ወያኔያዊ ኦህዴድን ለማስቀጠል አልነበረም። ሹሞቹን ከዚህ ቦታ ለማድረስ አንዲትም ደም አልገበረም። የወያኔ የበላይነት በኦሮሞ ቡድን የበላይነት ሊለውጥም አልተነሳም። ብዙሃኑ የኦሮሞ ህዝብ ኢትዮጵያዊነቱን የሚያውቅና የሚጠብቅ እንደሆነ የሚታወቅ ነውና የሹሙና የጥቂት ጽንፈኞች ጸረ ኢትዮጵያ እንቅስቃሴ ይከሽፋል። በዚህ ላይ ምንም ውዥንብር መስፈን የለበትም። እዩኝ ሁሉ ደብቁኝ ማስከተሉን ተመክሮ አሳይቶናል። ከባዶ ዲስኩርና ካጉል ተስፋ ደግሞ ከተመክሯችን መማርን መራጭለን ሰራውያኔ ሰራያሊክ ትግላችን በጋራ ይከተል የኢትዮጵያ አንድነት ክብርና አቸናፊም ነው። ጠባቦችና ገንጣዮች ሁሉ ከስልጣን ይወገዱ።
ገደሉ አፍቃሪ እየሞቱ ተደማሪ ገጆች እንደፈለጉ የሚያስቀብጡበት እድል እክል ቢገጥመው በድንጋይ በጠጠሩ በጉቶ ማስተባብ የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ይልቅ በክርም ለመቅጣት የምንጋበዝ በይቅርታ ነጻ ለማውጣት የምንጥር በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየዘቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው ስሜታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረን የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስ ከኖረ ድረስ ጎበዝ መኖሩን ሊያስገዱት አይችሉም። ባንዳስ ካለም ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደልባ ኗሪ ሹመኛ ኗሪውን ያሰቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ መላሽ በመወገዱ በጎረቤት ዘንድ ሹክሹክታ ጎልቶበት አብረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባትን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜቶች መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚሰራ አይሆንም። ፍቅር በህግ ከታገዘ ባህል የመሆን እድል ይገጥማል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከትም ፍቅር እስከመሆን ሊደርስ ይችላልና አደጋ አለው። በወዳት ገደልኳት የሚሉ አይነት ጨዋታ ወያኔንም በስተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምም ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስተን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣውረድ የሚያውቅ አሁን ያለችበትን ሁኔታ የሚረዳ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሽኜ እገዛዋለሁ የሚለው እቅዱ ከሽፎበታል። የከሸፈውም ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን እንደምትዋት ከፊት ለፊታችን እንጂ ከጀርባችን አትመልከቱ። በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን። ከተሰባበርን ደግሞ ስብርባሪው እግር ይቆርጣል እያለ ነው። ለጣጤ ኃይለ ስላሴ ላንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የፈጡትን አይነት መልስ ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔም እኔን መንካት ኢትዮጵያን ማፍረስ ነው። መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል ያለን ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግልም ድባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የዘለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢህአዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያግደው ነገር የለም። ኢህአዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል ዓላማ ሳይሆን የሀገር ናፍቆት ያጠቃቸውን አዛንቶች እየቀለደባቸው ያለው። እርግጥ ነው በሀገር ውስጥ ትግል ተወጥሮ በነበረበት ወቅት ባዳን እነዚህን በውጭ የሚገኙትን በመህረት አስገባና ደጋፊ አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጅብ የተደረገ እንጂ ዋጋ ፈጥቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሚያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ግንጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥፍተዋል። ትንፍሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳንስ ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈቅቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። ይህ አይነት ሁኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የራስም ሆነ የምሳ ግብዣ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጠላቶቹ ማወቃቸው ያስደስተዋል። ለብዙ ዘመናት ደሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና በግብዣው ተዋጥቶም ለግብዣው ቋምጦም አያውቅም። ለወያኔ የጥገና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቃታቸው ናቸውና አትዋዙ ማለቱ ተገቢ ነው። ተቆራጥ ትግል ሀገርን ማዳን አማራጭ የሌለው ነው። ድል ለኢትዮጵያ ህዝብ።
ዘረኝነት ዳግም ላይጨፍርብን ትግላችን ይቀጥል። ዛሬ አፉን ሞልቶ ኢህአዴግ አልቀጠለብንም ዘረኝነት መልኩን ቀይሮ አልሰፈረብንም የሚል ካለ ህሊናውን የታወረና የሴራው ተጠቃሚ የሆነ ብቻ ነው። በማያወላዳ መንገድ ሹሙ የኦሮሞ የበላይነትን ማለትም የኦህዴድን የበላይነት እያሰፈነና የወያኔዎቹን ስርዓት ነፍስ ዘርቶ እያስቀጠለ ነው። ጅብ ይበላ ይሻላል ወይስ አዞ ቢሉት ምን ገደኝ ሁሉም ባገጠጠ ጥርሱ ነው የሚሰለቅጠኝ ያለውን ሰው ያስታውሷል። ሹሞቹ ከመቀሌ መጡ ከወለጋ አጋሮ ጭቆናው እስከቀጠለ ትግላችንን መቀጠል ያለበት ይሆናል። ሹሙ ለኢትዮጵያ ሳይሆን ለራሱ ቡድን በሄር ለባዕዳን በባዕዳን የተሰየመ መሆኑ ዛሬ ጋድ ሆኗል። የማደናገሪያውና ጫቁላው ጊዜ አክትሟል። ሹሙ ለስልጣን ከበቃ ጀምሮ ብዙ ጊዜንም ሳይወስድ በብሄርና በሃይማኖቱ ሰዎች ተከቦና ቁልፍ ቁልፍ ቦታዎችን ይዞ ለመቀጠል መወሰናቸውን ግልጽ አድርጎታል። ሰውየውና ጓደኞቹ የተለያዩት ከወያኔነት ጋር ሳይሆን ከኢትዮጵያዊነት ጋር ነው። ነውር ያደረጉት ሙስናን ሳይሆን የወያኔን ጥፋት ነው። ያውም ሙሉ በሙሉና መሰረት በያዘ መልኩ ሳይሆን ወንጀለኞቹን አቅፎ በማስቀጠልም ነው። በሂደቱ ግለሰቦች ሰለባ ሆነው በካቴና ብናያቸውም ተያዙ ተብሎ ከተሰጣቸው ሰይጣናዊ ምስል ጋር ቢታዩም በሕዝብ ፍላጎት አንጻር ዋናዎቹ ሰይጣኖች አልተነኩም። ስርዓቱ ቅንጣትም አልተለወጠም። የፖለቲካ እስረኞች በሺዎች ደረጃ አሁንም እየማቀቁ ናቸው። ከርቸሌዎችና ማዕከላዊዎች ፈልተውና በርክተውም አሉ። ግብረስየል አልቆመ ወያኔም አልተነነ። የለመደባቸውና ቀደም የሹሙ አለቆች ወደ መቀሌ ሸሹ ቢባልም ዛሬም ህዝብን እያናከሱና በተለይም አማራውን ሊያወድሙ እየሰሩ ናቸው። አገሩን ሁሉ ያመሰው ተንኮላቸው ዛሬም በጎንደር ህዝብ ላይ አነጣጥሮ መቀጠሉን መታዘብ እንችላለን። ጎንደር ከታመሰ ማንስ ስለ ወልቃይት ጠገዴ ቋራ ይጠይቀናል በሚል የተለሙ ሲሆን ከውስጥም አስመሳይ አማሮችን በክህደቱ ጎዳና መጭ እንዳሏቸው ማወቅ ተችሏል። ፊንፊኔ ድሬዳዋ ወዘተም በሚል ህዝብን የሌለ ታሪክና ቁጥር ሰጥተው ትኩረቱን በክፍፍሉና በርስ በርስ ግጭት ላይ ለማድረግ እየጣሩ ናቸው። በአዲስ አበባና ሌሎች ቦታዎችም የተጣደፈ ሰፈራና መታወቂያ ያደለው ከመጪው ምርጫ አንጻር ላቀዱት ሸር ማጠየቂያ መሆኑን አልጠፋንም። ሙሴ ከፈርዖንም ጋር ነበር በሚል የሹሙን 28 ዓመታት ያስቆጠረ ወያኔነት ሊደብቁ የሚጥሩት ዛሬ ቁልጭ ብሎ የሚታየው የሹሙ ወያኔነት ማለት ዘረኛነት፣ ጠባብ ብሔረተኛነት ዋሾዎች ብሏቸዋል። ሹሞቹ ለውጥ ይዘን መጣን ካሉ ጀምሮ ስንት ህዝብ አለቀ? ብሔራችን በሚሉት ሽፋን ስር ስንቶቹስ ህዝብን ፈጁ? የጦርነት አውድማዎች ቀነሱ ወይስ ጨመሩ? ወያኔዎቹ በየርከኑ ሲነሱ ማን ተካቸው? አይናችንን ከፍተን በሐሰት ዜናዎችና መሰሪ ቅስቀሳዎች ሳንደናገር ግንዛቤ መያዝ ከቻል ሹሙ ትግላችንን ሊያስቆም ሊያደናቀፍና ኢትዮጵያዊ ህዝባዊ ለውጥ ሊያሰናክልና የወያኔን ዘረኝነት በራሱ ቡድን ዘረኝነት የበላይነት ለመተካት የመጣ መሆኑን መገንዘብ እንችላለን። ከፊት ለፊት ሳይውሉ ሳያድሩ በብሔርና ሃይማኖት ደረጃ ያደረጉትን ሹምሽር መመልከት ይገባናል። ወንጀለኞችን በዚህ በዚያ ሊታረቁ ሲማለዱ ሲጥሩ ወደ ጎንደርና ሌሎች አካባቢዎች ግን ሽማግሌ ሳይሆን ጦራቸውን ልከው ጭፍጨፋ እንደሚያካሂዱ አይተናል። የጎንደር ህዝብ ሰቆቃ ለዚህ መረጃ ነው። ወንጀለኞቹ የትኞቹ ተያዙና ተቀጡ? አማራና ክርስቲያንን በመንጫ በጎራዴ ባዮችና አዲስ አበባንም ልንይዝ ድሬዳዋንም ገቢ ልናደርግ ተነስተናል ያሉትስ የሹሞቹ አጋሮችና የክብር እንግዳ አይደሉም? ምን ለተራቡ ህፃናትና ለተበደሉት ቢሊዮኖች ማን ደረሰላቸው? ደብዛቸው የጠፋው የበርካታ እስረኞች መዳረሻስ መች እስካሁን ታወቀ ተነገረ? ሙስና ከተባለስ የትኛው ነጻ መርማሪ ኮሚሽን ተመሰረተ? ክንፈን አስሮ ፈትለወርቅና ዜብን መሾም ፍትሃዊ ነው? አባይን ትቶ በረከትን መያዝስ ትክክል ነው? አባዱላ ገመዳስ ሌሎች የወዴት ዘራፊዎችስ? የሲዳሞን ህዝብ ገዳይ ኃይለ ማርያም ደሳለኝ ሽፈራው ሽጉጤስ ተሿሚ መሆናቸው ምን ይባላል? የደርግ ወንጀለኞችንስ አማካሪ ማድረግ ምን ማለት ነው? በዚህ ላይ ሻቢያን ማቀፍና የሀገር ፖለቲካን ወደ ሳውዲ አዘም ብሎ ማዛባት የሚያደርሰውና ያደረሰው ጉዳትስ? በታሪካዊው ለጋር ላይስ የአረብ ባለቤት መሰየም ጥቅሙ ለማን ነው? አየር መንገዱን ስለባዕዳን ለመሸጥ ሩጫውን ምን አመጣው? ለመሆኑ ተጨባጭ ኢትዮጵያን የሚበጅ የሚተደቅ ፖለቲካን ሹሙ ሲከተል መሽታየ መለፈፍ መሆን አይደለም። ማደናገር ስራ መስራትና ለሐቅ መቆም አይደለም። ነጋ ጠባ ከውሸት ወደ ውሸት መጓዙ በተወሰነ ጊዜ የሚጋለጥና የሚከሽፍ መሆኑን ሹሙ ማወቅ ሲገባው አለ ካለ ተመክሮ በመጥፎ ሁኔታ ያስተምራዋል። ተቃዋሚ ትርክቶች አሁንም አሉ። አሁንም የሚተቹት እንደ ፍኖት አይነት ሬዲዮኖች አሉ። ሁሉም የገዢዎቹ የገደል ማሚቴዎች አልሆኑም። ያፓም የሽግግር ሂደት እውን ይሁን በሚለው ህዝባዊ አቋም ጸንቶ ይገኛል እንጂ በህረተኛ ኢሃዴግን ነጻ ወጪ ብሎ አልተቀበለም አረከሰም። ሀቁ ይነውና ዛሬም ቢሆን ታሪካዊው አገራድን ትግላችን በተቀነባበረ መልኩ መቀጠል አለበት ባይ ነው። ለህዝብ የምናደርገው ጥሪ ያመጽ ነው። ኢሃዴግን ለማውደምና ዘረኝነትን አጥፍቶ ኢትዮጵያዊነትን ለማጠናከር። ስለዚህም ተጋግመን እንጠራ እንደነበረው ሰርቶ አደሩ ባድማን ዲነሳ የሙት ከተማ አድማዎች በአዲስ አበባ በጎንደር ድሬዳዋ ወዘተ እንዲከሰቱ በአየር መንገዱ የሰራተኞች የሥራ ማቆም አድማ እውን እንዲሆን ጥቃት የበዛበትና የዘረኞች ሰለባ የሆነው ህዝብ ራሱን እንዲያደራጅና እንዲያስተጠቅም ጥሪ እናደርጋለን። ጨቋኙ በስልጣን ላይ ያለው ቡድን ሲሆን የህዝብን ደህንነት ጠባቂ ራሱ ህዝብ መሆን አለበት። የሹሞቹ ይዘትና ዓላማ ግልጽ ነው። ዘረኝነት ሊያጠፉ ሳይሆን የዘረኛውን ማንነት ከግዴ ወደ ግርባ ለመቀየር ብቻ ነው። በዚህ ላይ መደናገር የራስን ቀንበር ማክበድና አገርን ወደ ማጣትም መጓዝ ነው። በቸልታና በሞኝነት አገራችንን ለገንጣዮችና ጠባቦች ልንሰጥ አይገባምና በአገራችን ስም ለአገራችን ስንል በህብረት ትግላችንን ማጠናከር ይገባናል። በዚህ ግዳጅ የአባዎችም ህዝብን በማደራጀትና በማታገል ኢትዮጵያ የጫነችባቸውን ግዳጅ እንዲወጡ አሳስበናል። ታሪካችንን ስማችንን በትግል ማደስና ከህዝብ ጋር ቆመን አገር ማዳን ቃል ኪዳናችንን አድሰናል። የመንጋው ጫጫታና የባዳንን ጸረ ኢትዮጵያ ዘመቻ ጥሰንና አሽቀንጥረን በመጣል ተጨባጭውን ሁኔታ አለግርዶሽ በማየት ለማይቀራውና አገራዊ ትግል ራሳችንን ማዘጋጀትና በቃል ሳይሆን በገቢርም መታገል አለብን። በጫጫታውና አድርባዎች ኡታ ለነመራ ወይም አንገት ለንደፋ ከቶም የሚተበቅ መሆን የለበትም። ሹሙ ያደግን ጠግኖ ማስቀጠል ሲል ሐቁ ጠገና የሚለው ሳይሆን ማስቀጠል የሚለው ነው። ደማችንን የገበርንለትን ክዶ የጠላነውን ሊያሰፍንብን ነው በግልጽ የተናገረው እቅሉ። እያደረገ ያለውም ይህንኑ ነው። ማንን ሾመ በግልጽ ዘረኝነት? ምን አከናወነ? ህዝብ አለፈለት ወይስ ሊያልፈለት እርምጃ ተጀመረ ወይስ ሰቆቃው ስቃዩ ጨመረ? መልሱ ግልጽ ነው። ኢትዮጵያ በአደጋ ላይ ናት። አደጋዎቹ ገዢዎች ነን ባዮቹ ናቸው። እውን ወያኔ ተወገደ? ስብሐት ነጋ ከነዘረፈው ገንዘብ አሁንም በአዲስ አበባ እየተንፈላሰሰ ነው። አሁንም ገንዘብ ከየባንኩ እየጠፋ ነው ብለውን የለ? ሳሞራ ጊዮን ሆቴል ነው የሚዘንጠው ወይስ በብዘት? የከንፈዳኛውስ ወንድም ተፈቶ ዱባይ ደርሶ ሸራተን ተመልሶ መቀሌ ሳይሆን አዲስ አበባ ነው። ስንትና ስንት ቢሊዮን ከባንክ ያዘረፉት ኦነጎች በውድ ሆቴል በአዲስ አበባ በኢትዮጵያ ህዝብ ገንዘብ በመደላቀቅ ላይ ናቸው። በረከት ስምኦንን ወደ አዲስ አበባ መልሱት ማዘዣን ሹሙ ስለምን ጻፈ? ህገወጥነት በመዲናይቱ ሳይቀር ተስፋፍቷል። የታጠቁ ዘራፊዎች እነማን ናቸው የሚለው ለህዝብ ምስጢር አይደለም። በየኮሚቴዎቹ አስተራቂና የክልል ድንበር ጥያቄ አዋሳኝ በሚል የሾማቸውን ስናይ ምንኛ እየቀለዱም እንደሆነ መረዳት እንችላለን። ወልቃይት ጠገዴ የትግራይ ነው ብለው በመርሃ ግብር መድበውና ካርታ ሰርተው የነበሩት ወያኔዎች ራሳቸውን ሳይቀር ሾማቸዋል። በድሬዳዋ የአንድ ብሔር ሰልፍስ ጀርባ ማን ቆመ? ሹሞቹ 40 40 20 የሚለውን የዘረኞች ቀመር አንሽርም ብለው በይፋ ቆመዋል። የክልል መርዝ ሊወገድ ቀርቶ ይስፋፋ እየተባለም እየተደረገም ነው። ወያኔ ያቀደውና የሚፈልገው ሽንሸና በአፋር በጎንደር ወዘተ ጸረ ህዝብ ዘመቻው አረገበም። ዛሬም ወያኔ አለ። ዛሬም ዘረኝነትን መሰረት ያደረገው አገዛዝና ስርዓት አለ። የህዝብን ትግል አደናቅፎ ወያኔን ከጥፋት ያዳነው ሹሙ ነው። በአሜሪካ ተመርጦና ሰልጥኖ አቁ ሲነገር የሚያማቸው ይመማቸው እንጂ ሹሙ ለወያኔ ስርዓት ጠበቃ ነው። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ደል ለኢትዮጵያ ህዝብና ኢትዮጵያዊነት።
መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንቺ አስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ ሰጠ። በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት። በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ ቅንጣት ካልሆነ በስተቀር ደጆች የፈጠሩት የገለማ ስራ አው ምብይን በልንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነድ እንዳሻነን እንኳን እንዳሻነን እንኳን ባንተ አልፈረድኩኝ አንተም በእኔ አትፍረድ። እናስረክብና ፍርዱን ለፈለቀን ባለንበት ምድር ሁሉ መስይሩረ ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም። በቆለንባት ባንተ ድባስ ምድር ማህበረሰብ ታም ደምበጣም ማውቁትም ለፈረሰ ገላ መቀበሪያዎች እንብኝን ወል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ ሁላችንም ዘገ ሁላችንም ዘፍ እስካል መረጥ ድረስ መለስን ወንድ አፍርድ አደብን ጀሚላ በረከትን ሻፊ ስፋትን ቢቂላ አርከብን ሙደስን ቢቀያይሩብን አዲሱን በርንድም ስርዓቱን እስካልጣን ፈነቃቅለን ዘንድም ሁሉም ወልዶ ወያኔ ልደቱ ጫሚሶ ኑሯችን እየጌ ጠዋት ማታ ለቅሶ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውዘታችን እንጂ ሞራልታችን ለአንተም ኢየሩሳሌም አገር አይደለም ለእኔም ሳውዲ አረቢያ መቾሎ ኢትዮጵያ። እናም እምቢ ይልበል እንጂ መለስን ወንድ አፍርድ አዜብን ጀሚላ በረከትን ሻፊ ስብአትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብም ስርአቱን እስካልጣን ፈነቃቅለን ከስር ሁሉም ወልዶ ወያኔ ልደቱ ጫሚሶ ኑሯችን እየዬ ጧት ማታ ልቅሶ። እናም እምብኝ ነው እንጂ እምብኝ እንበል እንጂ አዎ
አገርን ለማዳን ታሪክን አለመቀማት። የሙሶሎኒ ወራሪ ጦር ወደ ኢትዮጵያ ሊመጣ ሲያቆበቁብ በቅድሚያ የነዛው የሐሰት ወሬ ኢትዮጵያን እንደ አረመኔና አህዛብ አገር የሚያቀርብ ነበር። የካቶሊኩ ጳጳስ ራሱ አጥምቋቸው አሰልጥኗቸው ብሎ ወራሪዎቹን ሲልክ ቫቲካን ወይም የካቶሊኮቹ ዋና ጳጳሶች እስካሁን የኢትዮጵያን ሕዝብ ይቅርታ መጠየቅ አሻፈረኝ ብለዋል። በነገራችን ላይ አያሌ ፈረንጆች ደግሞ የኢትዮጵያ አርበኞች በጋሻና ጦር በመውዜርና እከደከ ታያንክ አይሮፕላን ሊገጥሙ መነሳታቸው ላይ ተሳልቀዋል። አገርን ሊገነጥሉ ወይም ሊጎዱ የሚነሱት ኃይሎች ሁሉ በቅድሚያ የአገርን ታሪክ መበረዝና መደለዝ ሁሌም የሚከተሉት መንገድ ነው። ጣሊያን በአማራው ህዝብ ላይ ሌሎችን ለማነሳሳትና ራሱን ነጻ አውጪ ለማስመሰል እንደጣረው ሁሉ ወያኔም በአማራው ህዝብ ላይ ሰፊ የጥላቻ ዘመቻ አስከሶ ራሱን የጭቁኖች አፈቀላጤ አስመስሎ ለማቅረብ ያደረገውን ጥረት መጥቀሱም ይበቃል። አገር ግንጠላ የተነሱት ሁሉ ኢትዮጵያ ራሷን ይክዳሉ። ሻቢያ ቅኝ ገዢ አድርጎ ሲያቀርባትና በቅርቡም አስመራ የመሸገው አምባገነን እንዳለው ደግሞ አገር ሆና ስትቆም 100 ሳይሆን ከዚያ ያነሰ ጊዜ ያስቆጠረችም ነው ሲል ተደምጧል። ይህን የቅኝ ግዛትነት ልቦለድ ኢሳያስን ተቃወምን የሚሉትና በወያኔ የሚረዱት ጸረ ሻቢያ ኃይሎችም የሚያናፈሱት መሆኑም መረሳት የለበትም። ኦነግም ድርቅ ብሎ የባዕድ አገር ሰው ነው ኦሮሞ ሁሉ ወዘተ በሚል በምኒልክ ጊዜን ታሪክ ከዚያ ዘመን ተጨባጭ ሁኔታ ነጥሎ በግፍ ደረሰብንን አጅቦ የሚያቀርበውም በአብላጫው የፈጠራ ወሬና አቋም መሆኑ የሚታወቅ ነው። ኦሮሞው ህዝብ ኢትዮጵያዊ ካልሆነ ማን ሌላ ሊሆን እንደሚችል ግልጽ አይደለም። አማራውም ላይ የሚሰራጨው ውግዘትና ክስም ዛሬን ሊመለከት የማይችል መሆኑም የሚታወቅ ነው። ሁሉም የግንጠላ አራጋቢዎች ኢትዮጵያን በስሟ እንኳ ሊጠሯት ይቀፋቸዋል። ራሳቸውን ኢትዮጵያዊ የማይሉ ከመሆናቸው በላይ መጀመሪያ ኢትዮጵያዊነትን እንደራደርበት ያለውንና በህዝብ ፍጅት ወንጀል ሊከሰስ የሚገባው ሌንጮ ዮሐንስ ለታን ያስታውሷል። የኢትዮጵያ ስም የአማራ ስም በሚል ስማቸውን ሳይቀር የቀየሩትን የግንጠላ መሪዎችም
ማንሳትም ይገባል። ስምን መቀየር ሳይሆን አስተሳሰብን መቀየር የተባለባቸውን ለማለት ነው። በደርግ ስልጣን ዘመን እና እንድሪያስ እሸቴ በኒውዮርክ ከተማ ያቋቋሙት የአፍሪካ ቀንድ የሚል ተቋም ነበር። ደርግንና ኢህአፓን የሚቀጣጥ ጥናትና ውግዘት አቅራቢ ምሁራን በብዛት ከወያኔ ሻቢያ ወይም ከግንጠላ አቀንቃኞች ጎራ የወጡ ነበሩ። ለወያኔ ግብ ድልዳል ሰብተዋል። አገር ወዳዶችን በየአመቱ እያጠቁ ለሰሜን ገንጣዎች ረድተዋል። ትኩረታችን በጸያፉ ሚናቸው ሳይሆን ኢትዮጵያ በማለት ፈንታ የአፍሪካ ቀንድ በማለታቸው ላይ ነው። ኢትዮጵያ የሚሉትን ስም የማይፈልጉትን ጠባቦች ለማቀፍና ለማስደሰት ማለት ነው። ዛሬም በኢትዮጵያ ፈንታ አቢሲኒያ፣ በኢትዮጵያ ፈንታ ደቡብ ምስራቅ አፍሪካ፣ በኢትዮጵያ ፈንታ የአፍሪካ ቀንድ ብለው ስብስባቸውንም ምግብ ቤታቸውንም የሚጠሩ በርክተዋል። ኢትዮጵያን በስሟ ላለማንሳት ነው። ወያኔ በቋንቋም ሆነ በሁሉም መስክ ኢትዮጵያንና የህዝቧን የጋራ ተቋም ሊያጠፋ ሊያስረሳ እየጣረ እንዳለው ማለት ነው። ባዕዳን በመጽሐፍ ቅዱስ ውስጥ ኢትዮጵያ የተሰቀሰችበትን ሊቀይሩ እንደሞከሩት ማለት ነው። የእንግሊዝ ዘራፊዎች የኢትዮጵያን ቅርስ እንዳይመልሱ የኢትዮጵያ ሳይሆን የኑቢያ ነው እንደሚሉት ነው። ወያኔ የኢትዮጵያን ቅርስ የትግራይ ነው ብሎ አሰባስቦ ወደ መቀሌ እንዳጓጓዘው ነው። የኢትዮጵያን ሰንደቅ ዓላማ ላይ አልባሌ ነገር ለጥፎ ታሪክን ሊያበላሽ እንደሚጥረው ነው። በአረንጓዴ ቢጫ ቀይ ሰንደቅ ላይ የሆነውን ምስል የሚለጥፉ ሁሉ ጸረ ሰንደቅ ዓላማ ሆነው ቆይተዋል። ታሪካቸውን በሚገባ ማጤን ያቃታቸው በክቡር ሰንደቅ ዓላማ ላይ መስቀልም አንበሳም ወዘተም ሲለጥፉ ስህተት መሆኑ ከተነገረ ጊዜ አልፏል። ኢትዮጵያ ባለታሪክ አገር ናት። ማንም ሊክድ ቢሞክርም የሚሳካና የሚሆን አይደለም። ቡከኖችና የታሪክ ላጲሶች ስሟን ሊሸፋፍኑ ስለሞከሩ ህልውና አይተንም። ሆኖም ጠባቂ ከሌለ አገርም ሊሰረቅ መቻሉን በታሪክ ያየነው ነው። ኢትዮጵያ ወደብ አልባ የሆነችው ለመሬቷን ደም የፈሰሰበት መሬቷን የተቀማችው ጠባቂ ተከላካይ በማጣቷ ነው። ይህን ሀቅ መገንዘብ ለአገር አድኖ ትግል ወሳኝ ጉዳይ ነው። ኢትዮጵያ በአፍሪካ ቀንድ ብትገኝም አፍሪካ ቀንድ አይደለም መጠሪያዋ። ይህ ስያሜና አቢሲኒያ የሚል የሚለጥፉባት ገና ከዚሁ ስያሜያቸው የኢትዮጵያ ህልውናና ታሪክ ተጻራሪ መሆናቸውን መረዳት እንችላለን። ማን ነው ኢትዮጵያ ማለት ኢትዮጵያዊ መባል የሚፈራው የሚጠላው? መልሱ ግልጽ ነው። አገር ወዳድነን የሚሉ ክፍሎች ታሪክን መጠበቅ ትተው የተበረዘ ታሪክን ማራገብ የሚቀናቸው መሆኑ እየታየ ያለ ነው። ይህ መታረም መቆም አለበት ብንል ትክክል ነው። የሐሰት ታሪክን ማስተጋባት መቆም አለበት። ደርግም ወያኔም ሲፈትሉት የቆዩትን የውሸት ጥጥ ወደ ሀቅ ጋቢ ማድረስ አይቻልም። ኢህአፓ በተለይ የሐሰት ክሶችና የፈጠራ ታሪኮች ሰለባ ከሆነ ዓመታት አልፈዋልና ታሪክ ተንከባከቡ ሲል መልእክቱ ከንቱ አይደለም። ታሪክን አለመርሳት የትግል መሳሪያ ነው፣ ቅርስ ነው። ኢሳያስ አፈወርቅ በሚገባ የምናውቀውን ታሪክ በርዞ ለኢትዮጵያ ደህንነት ተቆርቋሪ እንደነበረና እንደሆነም መቀበጣጠርን ተያይዞታል። የታሪክ ዝገባ ደግሞ የተለየ ነው። ወያኔን በክፉ ጎዳናው ያጀበውና እስከ አዲስ አበባ ያደረሰው ኢትዮጵያ ከፈልኳት የመቶ ዓመት ቤት ሥራ ሰጥተዋት ብሎ ለፋፊው የግንጠላ ሕገ መንግሥት ማለትም አንቀጽ 39ንና ሕገ ወያኔን በማርቀቅ ዋና ሚና መጫወቱን፣ ምርኮኞች መፍጀቱን፣ ገንጣዮችና የሶማሌ የጦር አበጋዞችና ሽብርተኞችን መርዳቱን ወዘተ ማንም ሊረሳው የሚችል አይደለም። ስለዚህም ነው ወንጀሉን ሳያምን በቅጥፈቱ ብቻ ተደልሎ ሀይ ሀይ ሊባል የማይገባው። ታሪካችንን በቅድሚያ ማስመለስ ማስከበር አለብን። የህልውና ጉዳይ ነው። ከወገን መነጠል ወደ ማጣት ሁሉ ተቀጥላ ነው። ታሪክ ሲታወቅና ሲከበር ለችግሮችም ተገቢውን ምላሽ መስጠት ይቻላልና። ወያኔም ስለ ምስረታውና ዓላማው ኢትዮጵያን ሊያጠፋ ስላደረገው የተረገመ ጉዞ ዛሬ ይዋሻል። ትግራይን ገንጥሎ ነጻ ማድረግ ይል የነበረውንም አላልኩም ነበር ሲልም ተደምጧል። አሁንም እያቀነቀነ ያለው ይህ የትግራይን መገንጠልና ከተቻለም የትግራይ ትግርኝ የቅኝ ገዢ እንግሊዝ ሴራ ከግብ ለማድረስ እያሴረ መሆኑንም ደብቆ ይገኛል። ከልቡ ግን አልወጣም። በግልባጩ ግን ወያኔ ጣላት ያላቸውን ድርጅቶች ይከሳል ይወነጀላል የፈጠራ ታሪክ ፈብሪኮ ያስተራጫል የኢሃፓ አማሪዎችና የቆዩ አባላትን ጸጋዬ ገብረመድህን ስጦታው ሁሴን ይስሐቅ ደብረጽዮን አማ አበለጠ ተክላይ በርሄ አዛናውና ደስታለኝ ወዘተ ይህን ረሽኖ አላየውም እንዳለም የሚታወስ ነው ለአመታት እርቅና ሰላም ሲባልም እንቢ ብሎ የደረቀ እብሪተኛ ቡድን ነው ጋዜጠኞችን በሐሰት ከሶ ለእስርና ስደት ዳራጊም ነው ህዝብ ተርቦ ባለበት ጠግቧል የሚል ታርዞ ባለበት አለፈለት የሚል በድህነት ተከቦ ሳለ ስለ እድገት የሚቀላምድ ውሸታምና ይሉኝታ አልባ ኃይል ነው ይህን የመሰለ አረመኔ ጸረ ህዝብ ቡድን ከ24 ዓመት ተመክሮ በኋላ መደናቆርን መርቶ ለእርቅ መጥራት ወይም ከለመደበት አውሬነት ይታቀባል ብሎ መገመት ከስህተት በላይ የሚፈረጅ ነው ህዝብን መካድና ለወያኔ ማደርም ነው ተብሎ ሊወገዝ የሚችል ነው የኢትዮጵያን ህልውናና ታሪክ እየተፈታተኑ ያሉት ገንጣዮችና ወያኔ ናቸው ነፃ ኢትዮጵያን የሚጠሉ ሁሉ የዚህ እኩይ ዘመቻ ጋሻ ጃግሬ ናቸው የሀገራችንን አኩሪ ታሪክ ሊሰርዙት ተነስተዋል ኢትዮጵያ ስሟ እንዳይጠራ ይጥራሉ በአገር ቤት የተቋሞችና የንግድ ቦታዎች ስያሜ የባዕድ መሆኑን ይፈልጋሉ ያበረታታሉ በአማርኛ ቋንቋ ላይ የሚደረገው ጥቃትን ይመለከቷል ያልነበረ ታሪክ ፈጥረውና የጥላቻ ማራገቢያ ሐውልት ሳይቀራቁመው ህዝቡን ያናክሳሉ የኢትዮጵያ ህዝብ በአንድነት ኑሮ ወራሪዎችን ታግሎ የአገሩን ነጻነት አስከብሮ መቆየቱን ማመን ለጥፋት ግባቸው ስለማይበጃቸው ይክዱታል ኢትዮጵያና አማራን ተወራራሽ አድርገው መቼም ቢሆን መች ኢትዮጵያዊ ሆነው እንደማያውቁ ይለፈፋሉ ታሪክን በመካድና የወያኔና ሻዕቢያን ሐሰት ሐቅም ብሎ ለማስተጋባት አያሌ መጻሕፍት መታተማቸውን ያየነው ነው ታሪኩን የረሳ ስህተቱን ይደግማል ነውና ጥንቃቄ ይደረግ መባሉ ተገቢ ነው ታሪክ ከታወቀ የነገንም አቅጣጫን ይዘት ማወቅና ከንቱ ልፋት ጉዞን ማስወገድም ይቻላል ማለት ነው በታሪካችን ለምሳሌ የአሜሪካ ሚና በአብዛኛው አሉታዊ ሆኖ ታይቷል ይህን ታሪክ መገንዘብ ያቃታቸው ግን አሜሪካ ከኢትዮጵያ ህዝብ ጎን ስትቆም ይታያቸውና አሁንም የዋሽንግተንና ባዕዳንን መማጸን መፍትሄ መስሎ ይታያቸዋል ከንቱ ልፋት ስህተት ታሪክን መርሳት ትግላችን ይሰምር ዘንድ ታሪካችንን ከቀማኞቹ መልሰን ማስከበር አለብን ትውልድ ያደረገውን ገርል አዲሱ ማወቅና ማደስም አለበት የጥላቻ ታሪክ የፍርሃትና ክህደት ታሪክ ለትውልድ ከተላለፈ አገር ትጠፋለች ቢባል ስህተት አይሆንም በህዝብ መካከል ጥላቻና ቅራኔን ማስወገድ የሚቻለው የጋራ ታሪክን ሚዛን ሰጥቶ በማሳወቅና በማክበር ነው ታሪካችንን ስናስከብርና ለሀቅ ስንቆም አገር ማዳን ትግላችን ይቃናል ለወገኖቹ ደንታ የለለው ከሆዱ ሌላ የማይታየ አለሁ አለሁ ሲሻሸረግድ ሽር ጉድ ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎ ታለው እንደክርዳድ ወይ ጊዜ ደጉ አሳየን ጉድ Thank you.